ባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሐሙስ ሰኔ 3 ቀን 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከዛሬ ካሉን ፕሮግራሞች መሃል ሰሞኑን ከአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ተመርቋል።
አንደኛ ድሬዳዋ ዶንግታው ዶክና ይላል። የኢትዮጵያ ግዛት እንደባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ዶንግቱ። ስለዚህ አሁን ድሬዳዋ የትኛውን ክልል ውስጥ አይደለች።
የመጽሐፉ ደራሲ ዶክተር ሚልኬሳ ሚደጋ ከተናገሩት የተቀነጨበውን ነበር የሰማችሁት። ሙሉን ወደ ኋላ ላይ ታደምጣላችሁ። በተጨማሪም የተቸገሩት ነገር አለ። ኢንተርኔት በአይደርና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። በትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶክ በተለያዩ የክልሉ ከተሞች በመዘዋወር ያየችውን እያካፈለችን ትገኛለች። ለዛሬም በመቀሌ ተገኝታ የሰበሰበቻቸውን መረጃዎችን ሰማለን። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየነኝ፣ በመቀነብሩ ደግሞ ኤልያስ አስባነ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? በኮቪድ-19 እንደታየ ሁሉ የኤችአይቪ ኤድስ ወረርሽኝን አቅጣጫ በመወሰን ረገድ አይነተኛውን ሚና የሚጫወተው የእኩልነት መዛባት ጉዳይ ነው ሲሉ የተባበሩት መንግስታት ድርጅት የኤድስ ቢሮ ዋና ስራ አስኪያጅ አሳሰቡ። ዊኒ ቢኒያማ ይህን ያሉት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ ባለስልጣናት በታደሙበት ስብሰባ ላይ ባሰሙት ንግግር ነው። በስልጣን ባለቤት፣ በኑሮ ደረጃ፣ በመብቶችና ከበሬታ እንዲሁም በድምጽ ተሰሚነት ረገድ እኩልነት አለመኖሩ የኤችአይቪ ወረርሽኙ እንዳይገታ እያደረገው ነው ብለዋል። የእኩልነት መዛባት ይገድላል ሲሉም አክለዋል። ከ40 አመታት በፊት የመጀመሪያዎቹ ኤችአይቪ ተጋላጮች ከተገኙበት ጊዜ ወዲህ በዓለም ዙሪያ 77.5 ሚሊዮን ሰዎች በቫይረሱ እንደተጠቁና ቫይረሱ በሚያስከትለው በኤድስ ሳቢያም ወደ 35 ሚሊዮን የሚጠጉ ሰዎች ህይወታቸውን እንዳጡ UNAIDS ያስገነዝባል። የድርጅቱ ኃላፊዋ ቢኒያ ማለት ባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ ባለስልጣናት በተሳተፉበት ስብሰባ ላይ ባደረጉት ንግግር ሀገራቶች ኤችአይቪ ኤድስን እንደ አውሮፓ ቆጣጠር በ2030 ዓመተ ምህረት ከዓለም ላይ ለማስወገድ የያዙት ግብ እንዲሳካ ከፈለጉ ለወረርሽኙ መቀጠል አመቺ ሁኔታ የፈጠረለትን የዜጎች እኩልነት አለመኖርን ማስተካከል ይኖርባቸዋል ብለዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሜሪክ ጋርላንድ የድረገጽ ወይም የሳይበር ጥቃት በማድረስ ክፍያ የመጠየቅ ጉዳይ እየተባባሰ ነው ሲሉ አስጠነቀቁ። ይሄ እጅግ የሚያሰጋ ጉዳይ ነው። ማድረግ የምንችለውን ሁሉ ማድረግ አለብን ሲሉ ጥሪ አድርጓል። አቃቤ ሕጉ ይህን ማስጠንቀቂያ ያሰሙት ሴኔቱ ለፍትህ ቢሮ የመጪው 2022 የበጀት አመት ጥያቄ ከቀረበና በቅርቡ በሁለት ትላልቅ ጥቃቶች ሳቢያ ገንዘብ ከተጠየቀና የዩናይትድ ስቴትስ ብሔራዊ ደህንነትና የህግ ማስፈጸም ቢሮ የሳይበር ጥቃቶቹን ለመከላከል በታጠቀበት ሰዓት ነው። በሩሲያ እንዳሉ የሚታመነው የኮምፒውተር ጥቃት አድራሾቹ ባለፈው ወር ላይ በኮሎኒያል የነዳጅ ቱቦ ተቋም ላይ የሳይበር ጥቃት ያደረሱ ሲሆን በኋላ ላይም 4.4 ሚሊዮን ዶላር ዋስትና ከተቋሙ ወስደዋል ሲል ድርጅቱ አስታውቋል። በተመሳሳይ ባለፈው ሳምንት ወንጀለኞቹ ጄቢኤስ ዩናይትድ ስቴትስ በተሰኘውና በብራዚል በሚገኘው ለዩናይትድ ስቴትስ ትኩስ የበሬና የአሳማ ስጋ አቅራቢ የሆነ ተቋም ገንዘብ አልከፍልም በማለቱ ስራ እንዲያቋርጥ አድርገዋል። ምንም እንኳን ዋይት ሃውስ ዳርክሳይድ እና ሪቪል የተሰኙት ተቋማት ከሩሲያ ናቸው ቢልም እስካሁን ድረስ ግን ከሩሲያ መንግስት ጋር የሚያገናኝ ነገር አልታየም። በቀጣዩ ሳምንት በሩሲያው ፕሬዚዳንት ቭላድሚር ፑቲን እና በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን መካከል በሚደረገው ውይይት ላይም ይሄ ጉዳይ እንደሚነሳም ይጠበቃል። አፍጋኒስታን ውስጥ የተቀበሩ ፈንጆችን ማስወገድ ስራ ላይ የተሰማራ ግብረሰናይ ድርጅት ታጣቂዎች በከፈቱት ጥቃት 10 ሰዎች ሲገደሉ ሌሎች ከ10 የሚበልጡ ቆስለዋል። በብሪታንያው ሃሎ ትረስት በተባለው ተቋም ማረፊያ ካምፕ ላይ ጥቃቱ የደረሰው የአፍጋኒስታን ኃይሎችና የታሊባን ታጣቂዎች በከባድ ሁኔታ በሚፋለሙበት ባግላን በተባለው ክፍለ ሀገር መሆኑን ተገልጿል። የጥቃቱ ሰለባዎች በሙሉ ለፈንጂ አስወጋጅ ድርጅቱ የሚሰሩ አፍጋኒስታናውያን መሆናቸውን የክፍለ ሀገሩ የፖሊስ ቃል አቀባይ ለአሜሪካ ድምጽ ገልጸዋል። አንድ ክፍል ውስጥ ተሰብስበው ካስገቧቸው በኋላ ጥይት አርከፍክፈውባቸዋል ብለዋል። የታሊባን ቃል አቀባይ በበኩሉ እኛ ይህን ዘግናኝ ድርጊት አልፈጸምንም፣ የተፈጸመበት አካባቢ በእኛ ቡድን ቁጥጥር ስር አይደለም በማለት አስተባብሎ ድርጊቱን እናወግዛለን ብለዋል። ግብረሰናይ ድርጅቱም ጥቃቱን አጥብቆ አውግዟል። የተባበሩት መንግስታት ጥቃቱን አውግዞ ጉዳዩ ተመርምሮ ፈጻሚዎቹ በአስቸኳይ ህግ ፊት እንዲቀርቡ አሳስቧል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ መገናኛው የአሜሪካ ድምጽ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ አሁን በመቀሌ ከተማ ነው የምትገኘው። ከኤደን ገረሞ ጋር ተገናኝተው መቀሌ ከተማ ውስጥ ስላለው የባንክ አገልግሎት፣ ስለ ኮቪድ-19 እንዲሁም በሆስፒታሎቹ ስላለው የመሳሪያ ጥረት የታዘበችውን ገልጻላታለች። እንደሚከተለው ይቀርባል።
የአሜሪካ ድምጽ ሄዘር መርዶክ ትግራይ ክልል መቀሌ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችን ሲሆን በመቀሌ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረጃጅም ሰልፎችን መታዘቧን ትገልጻለች።
The banking system here in Tigray was shut down at the beginning of the war last November.
በትግራይ ያለው የባንክ ስርዓት አገልግሎት ከጦርነቱ መጀመሪያ ህዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ኮይስተርን ዩኒየን የሐዋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተጉላሉ ነው። ብዙዎችም ይሄ የጦርነቱ ውጤት ነው ብለው ያምናሉ።
ከዚህ በቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች።
ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ በጥብጥና ስርቆት ያጋጠማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ።
ከዛን ሰኞ ዕለት ካሜራ ድምጽ ጋር በነበረሽ ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖች ውስጥ ግን የምግብ ድጋፍ በበቂ ሁኔታ እያደረሱ እንዳልሆነ ነግረሽናል። ይሄ ለምን ይሆን ይመስልሻል ስል ጠይቂያት የሚከተለው መልሳለች።
ፍጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም።
በመቀሌ አይደር ሆስፒታልን ደጋግማ የቃኘ ሲሆን በአጠቃላይ የመድኃኒት የባለሙያና የኦክስጅን እጥረት መኖሩንም ገልጻልኛለች።
በተጨማሪም የተቸገሩት ነገር አለ። ኢንተርኔት በአይደርና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመተካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል።
ከዛ በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀሌ ትምህርት ቤቶች ይከፈታሉ ተብሎ ነው ያሉትና በዚህ ላይ ምን ያስተዋልሽ ነገር አለ ስል ጠይቂያታለሁ።
I'm not sure how it's likely to go
ትምርት ቤቶችን የመክፈት እቅድ እንዳላውቃለሁ እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምርት ቤቶቹ ከአቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ 200,000 ሰዎች አሉ።
ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ።
እና ሄዘርን ለነበራቸው ቆይታ እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ሰሞኑን የተመረቀ አንድ መጽሐፍ ያስተዋውቀናል። መጽሐፉ በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሲሆን የመጽሐፉ ጸሐፊ ዶክተር ሚልኬሳ ሚደጋ በፌደራል ከተሞች ላይ ለበርካታ ዓመታት ጥናት ካካሄዱ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የሰጡት የኢዜማ ፓርቲ አባል አቶ ዮሐንስ መኮንን በበኩላቸው አዲስ አበባ የማንም ሳትሆን ራሷን ችላ መተዳደር አለባት ይላሉ። ፀሐይ ዳምጠው ዝርዝር አላት።
በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ሚልኬሳ ሚደጋ ገልጸዋል። በፌደራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሐሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅትና በጥናታዊ ጽሑፎቻቸውም የከተሞቹን የፖለቲካ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ አመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ሚልኬሳ ሚደጋ የመጽሐፉን ይዘት እንዲህ ተንትነዋል።
ታይትሉ ጋቨርኒንግ ኮንቴክስት ሲቲስ ኢን ኢትዮጵያ ገቨርኒንግ ኮንቴክስት ሲቲስ ኢን ፌዴሬሽንስ ብሎ የኢትዮጵያን ኮንቴክስት ወስዶ የሁለቱን ከተሞችን አዲስ አበባና ድሬዳዋን የሚዳስስ ነው። ኮንቴንቱ አብዛኛው አንደኛ የከተማ ፖለቲካን ይመለከታል። ሁለተኛ ግጭቶችን ይመለከታል። በተለይ በአዲስ አበባ ላይ ሲከሰቱ የቆዩ ግጭቶች ነበሩ እስከ ማስተር ፕላኑ ድረስ ማለት ነው። በድሬዳዋ ላይ የይገባኛል ግጭቶች ነበሩ። በተለይ ከደርግ ውድቀት በኋላ ሽግግሩ ጊዜ ከኦሮሚያና ከሶማሌ ክልል የይገባኛል ጥያቄና በግጭቶች እንዲሁም ጦርነት የሚመስሉን ተካሂዷል። ስለዚህ ሁለቱ ከተሞች ላይ ነበሩና ያልተፈቱ የግጭቶች ጉዳዮችን ያነሳል። ሶስተኛና ዋነኛው የመጽሐፉ አንኳር ነጥቦች የዳይቨርሲቲ ጉዳይ፣ በተለይ የቋንቋ፣ የባህል፣ የማንነት ልዩነቶች አሉ። ሁለቱም ከተሞች ውስጥ ብሔር ብሔረሰቦች እና ህዝቦች አሉ። እነኚህ ሁለቱ ከተሞች ላይ እንዴት ነው የተዳደሩ የቆዩበት መንገድ ምን ይመስላል የሚል ጥያቄዎችን ይዳስሳል።
ዶክተር ሚልኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ህገ መንግስት ስቃኝም ምን እንደመስል ያብራራሉ።
በፌደራላዊ ህገ መንግስት መሰረት የኢትዮጵያ ግዛት የሚባለው የዘጠኝ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ ሁለት ላይ። በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ 9 ነበሩ፣ አሁን ከሲዳማ ክልል ጋር 10 ናቸው። ከዚህ ከ10ሩ ግዛቶች እጪ ያሉ የኢትዮጵያ ግዛት የለም እንደ ሀገር። ስለዚህ አዲስ አበባ 83 ወዲህ ወደ ኦሮሚያ ስለሚሰፋ ኦሮሚያ ብዙ ነገር ስለሚታገኝ የአርሶ አደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብለው በተለይ በማህበራዊ አገልግሎት ላይ የጋራ መስተዳደርን በተመለከተ ላይ ተፈጥሯዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩ ጥቅም አለው የሚል መንግስታዊ የሆነ መብት ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው። ግን እስካሁን ምንም ህግ አልወጣም።
የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነ ዶክተር ሚልኬሳ ይናገራሉ።
አንደኛ ድሬዳዋ በመንግስታዊ ጥውቅና ያላት የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ስለዚህ አሁን ድሬዳዋ የትኛውን ክልል ውስጥ አይደለች። ስለዚህ የድሬዳዋ መሬት የኢትዮጵያ ትሁን በህገ መንግስት አይታወቅም ወይ ራሷን የቻለ በህገ መንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ኦፒዲዮ ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ዝግጅቶች እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶችም ነበሩ። ከዛ በኋላ ምርጫ እንዳታካሄድ ተደረገ። ከዛ ቀን ጀምሮ የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ።
ለመሆኑ ለአመታት ለተከታተሏቸውና ላጠናዋቸው ችግሮች ዶክተር ምልኬ ሳሚ ደጋ መፍትሄ የሚሉት ምን ይሆን?
አሁን ኦሮሞ ለምሳሌ ባይተዋር መሆንልበትም አዲስ አበባ ውስጥ ወይ አዲስ አበባ ከተማ አስተዳደር ስራ ቋንቋ ሁለት ቋንቋ ቢሆን አማርኛና አፋን ኦሮሞ ቢሆን የበለጠ ህዝብን አንድ ያደርጋል እንጂ ኦሮሞን ብቻ ተቀም የሚያደርግ አግላይ ነገር አይደለም። አሁን ያለው ነው አግላይ የሆነው። ለምን እኔ አማርኛ ካልቻልኩኝ ምንም አዲስ አበባ አልገባም ማለት ነው። ወደ ስራ መፈለግ አልችልም፣ ትምህርት ቤት አልገባም። ቋንቋ ቀላል አይደለም፣ የብዙ ነገር መሰረት ነው፣ ባህልን የሚሸከም ነገር ነው። ስለዚህ ዋናው ግባት ነው ብዬ እኔ በበኩሌ የሚያስበው ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ ያሉ ከተሞች ቢናንስ አይቻለው በተለይ አዲስ አበባን ባይሊንጓል ማድረግ ፍቱን መድኃኒቱ ነው ብዬ አስባለሁ።
በሌላ በኩል የአዲስ አበባና የድሬዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የምሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት፣ ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምጽ ተናግረዋል።
አዲስ አበባ የት ነች ብትይ አዲስ አበባ ኢትዮጵያ ውስጥ ነች ባጭሩ እንጂ አሁን ባለው አከላለል እኮ ነው በኦሮሚያ መካከል ትገኛለች። እሱን ግን ህገ መንግስቱም ቢሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ተከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ። አዲስ አበባ ያዘጋጀችው የራሷ ቻርተር አለ። ቻርተሩን የሚለው በራሷ በምታቋቁም ምክር ቤት ትተዳደራለች የሚለው። ስለዚህ የምትገኘው ኦሮሚያ ውስጥ ነው። አሁን ባለው አከላለል ጂኦግራፊ ከሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም። አዲስ አበባን በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋር አብራ ማደግ እንዳለበት እናምናለን። እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይንም በማፈናቀል በእነሱ ኤክስፔንስ በእነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም።
አዲስ አበባ መተዳደር ያለባት ራሷን ችላ ነው የሚሉት አቶ ዮሐንስ ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሐሳብ እንደምደግፉ ገልጿል።
አዲስ አበባ ውስጥ አንድ ቋንቋ ተጨማሪ ወይንም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ይመረጥ አንቃወም። እንደውም የምንደግፈው ሀሳብ ነው ማለት ነው።
ይህ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርቧል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ቀደም ሲል ለነበረው ዘገባ ጸሐይን እናመሰግናለን። ወደ ቀጣዩ ዝግጅታችን ስናልፍ ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከማህበራዊ ትስስር ገጹ ላይ ለሁለት አመት ማገዱ ከዚህ በኋላ የሚሰጠውን አገልግሎት ደህንነት ለመቆጣጠር የፖሊስነት ስራ እንደሚሰራ ለሌሎች የዓለም መሪዎች መልእክት ያስተላልፋል። በዚህ ዙሪያ ዘጋቢያችን ቲና ትሪናህ የላከችልንን ዘገባ እንደሚከተለው አሰናድቻለሁ። ሰምተን እንመለስ። ባለሙያዎች የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፌስቡክ መታገዳቸው የዓለም መሪዎች የሚያደርጓቸው ንግግሮች ህግን ሲጥሱ ይታለፉበት የነበረው አሰራር ከዚህ በኋላ እንደማይሰራ መልእክት ያስተላልፋል ሲሉ ይገልጻሉ። ከነዚህ አንዱ ኤሌክትሮኒክስ ፍሮንቲየር ፋውንዴሽን በተሰኘው ተቋም የሲቪል ነጻነት ዳይሬክተር የሆኑት ዴቪድ ግሪን ናቸው።
የዓለም መሪዎች ምን ማለት ነው? መሪ በመሆናቸው ብቻ በተለየ መልኩ አይታዩም ማለት ነው።
ከትራምፕ መታገድ ጎን ለጎን ፌስቡክ የዓለም መሪዎች በገጹ የሚያሰራጫቸው መልእክቶች ማህበረሰቡን የሚጎዱ ወይም ደንቡን የሚተላለፉ ከሆነ ጽሑፉን የሚያግድበት አዲስ ደንብ ማውጥቷል። ከዚህ ቀደም በነበረው አሰራር ግን ፌስቡክ በህዝብ ተሰሚነት ያላቸው ግለሰቦች የሚጽፏቸው ጽሑፎች የድርጅቱን ደንብ የሚጻረር ሆኖ ቢገኝ እንኳን ህዝብ ከነሱ መስማት ይፈልጋል በማለት በገጹ እንዲቆዩ ይፈቅድ ነበር። በድህረ ገጽ አማካኝነት በሴቶች ላይ የሚደርስ ጥቃት ይቁም በሚል የሚንቀሳቀሰው ድርጅት መስራች እንደሆኑት ሺሪል ሚቼል ያሉ አንዳንድ ተቺዎች ግን አሁንም የፌስቡክ ደንቦች ግልጽ እንዳልሆኑና የትራምፕ ለሁለት አመት መታገድ ያን ያክል ከባድ መልእክት እንደማያስተላልፍ በመግለጽ ፌስቡክ አሁንም በሩ ላጥፊዎች ክፍት ነው ሲሉ ይከራከራሉ።
ውሳኔውን በእግድ ማለፋቸው ሌሎች የዓለም መሪዎች ትንሽ እረፍት እየወሰዱ ነው ብለው እንዲያስቡ ያደርጋቸዋል። ልክ አይደለም? ያ ማለት ምናልባት ሊቀጥሉ የሚችሉበት እድል አለ ማለት ነው።
ፌስቡክ ለዚህ ምላሽ ሲሰጥ በህዝብ ተሰሚነት ያላቸው ግለሰቦች የእግድ ጊዜያቸውን ጨርሰው ወደ ፌስቡክ ሲመለሱ ተመሳሳይ ጥፋት ቢፈጽሙ ከአንድ ወር እስከ ሁለት አመት የሚደርስ ተጨማሪ ቅጣት ይጠብቃቸዋል። ከልክ ያለፈ ድርጊት ከፈጸሙ ብቻ በቋሚነት እንዲታገዱ ይደረጋሉ ይላል። ኒክሌክ በፌስቡክ የዓለም አቀፍ ጉዳዮች ምክትል ፕሬዝዳንት ናቸው።
It doesn't matter who you are, you can be the pope, the queen of England, the president.
ማንም ይሁን ማን ልዩነት የለውም። ጳጳሱ፣ የእንግሊዝ ንግስት ወይ የአሜሪካ ፕሬዚደንት ሊሆኑ ይችላሉ። አገልግሎታችንን ሁከትን ለማገዝ፣ ለማነሳሳት፣ ለማሟሟቅና ለማሙካሸት መጠቀም አይችሉም። ብዙሃኑ ይህንን ውሳኔ ምክንያታዊ ሆኖ ያገኙዋል ብለን እናስባለን።
ፌስቡክ በገጹ ላይ የሚወጡ ይዘቶችን ለመቆጣጠር የሚወስናቸውን ውሳኔዎች በበላይነት የሚቆጣጠር ነጻና ገለልተኛ ቦርድ ቢኖረውም አንዳንድ ባለሙያዎች ቦርዱ ጉዳዩን አጀንዳ ለማስቀየር እየተጠቀመበት ነው ይላሉ። ከነዚህ አንዷ ብሬናን በተሰኘ የነጻነትና ብሔራዊ ደህንነት ማዕከል ተባባሪ ዳይሬክተር የሆኑት ፋይዛ ፓቴል አንዷ ናቸው።
My sense is that they're using that as a way to
an indemnifying Facebook algorithm የተሰኘውን የምደባ ዘዴ በመጠቀም በገጹ ላይ የተወሰኑ መረጃዎችን ሆነ ብሎ እንዲሰራጭ በማድረጉ ዙሪያ ካለው አሳሳቢ ጉዳይ ሆን ብሎ አቅጣጫ ለማስቀየር ይህንን ነገር እየተጠቀመበት እንደሆነ ነው።
ባለፈው አንድ አመት ውስጥ መንግስታት በኢንተርኔት አጠቃቀም ዙሪያ ያለውን ህግ በማጤንና ውሳኔ በማሳለፍ ትልቅ ሚና እንዲኖራቸው የፌስቡክ አመራሮች ሲጠይቁ መቆየታቸውን ኒክሊግ ያስታውሳሉ።
American democracy does not belong to Silicon Valley. It belongs to
የአሜሪካ ዲሞክራሲ በሲሊኮን ቫሊ የቴክኖሎጂ ቀጠና እጅ ሳይሆን በአሜሪካ ህዝብ እጅ ነው ያለው። ስለዚህ አሜሪካ ዲሞክራሲ በምን መንገድ መሄድ እንዳለበትና መስመሩ የት ጋር መስመር እንዳለበት ምን አይነት ንግግር ተቀባይነት እንደሚያገኝና እንደማያገኝ መወሰን ያለባቸው ወይንም ህግ መውጣት ያለባቸው የግል ድርጅቶች መሆን የለባቸው።
ፌስቡክ ከዚህ በኋላ የዓለም መሪዎች በገጹ ላይ የሚያጋሩት ንግግር ወይም ጽሑፍ ላይ የሚነሩ እንከኖችን አጥብቆ የሚከታተል ቢሆንም በራሱ በድርጅቱ ላይ እየተደረገ ያለው ምርመራ ግን በቀላሉ የሚተው አይሆንም። በቲና ትሪናህ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ ምሽት ስመኝሽ ቆየነን። ነገ በተመሳሳይ ሰዓት ከሌሎች ጥንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ባለቷት ቁማት ስታቀኝ ምንነት ሲገልጽ ይላል መገባት ስዋ እና ታገኝ ህይወት ትዳለች ኩራት ፍቅርማ ገብይት ስትታማ ትህት እናማ ውበት ብለ ውቢት ዘና ብለ ዘቢት ክብር ብለ ክብርት አንድና ይመስጣት የሷ ሙድት ከታየ ፍቅሯ ሁሉ ካለየ ምነው ታዲያ ዘገየ የኔናንተ ሴታለ የታለ የታለ
ሰላቲ ያ ሐቂ ሰዋኒት ያ ሁሉ እምነት ያ ወርቂ ሽማ አብርሃን ያ መጥህና ጽጌ ዲዮ